ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም፣ በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አላችሁ? የዛሬው የታህሳስ 6 2011 ዓመተ ምህረት ዝግጅታችን ከአማራ ድምጽ ራዲዮ መተላለፉን ጀመረ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ መልካም ሞላ ከመላው የአማራ ድምጽ ራዲዮ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በዛሬው ዝግጅታችን ዜናዎች ይኖሩናል። በመቀጠልም በመወረሽ ወገን የተዘጋጀ ወቅታዊ መግለጫ ይኖረናል። በመጨረሻም ከዛሬ 15 ዓመት በፊት በመለስ ዜናዊ ትዕዛዝ በአኝዋክ ምድር የተደረገውን ጭፍጨፋ መታሰቢያ ይሆን ዘንድ በኦዋንግ ቤቱ የተጻፈውን ጽሑፍ ወደ እናንተ እናደርሳለን። አብራችሁን ትቆዩ ዘንድ እንጋብዛችኋለን። ወደ ዜናዎች እንለፍ። ወደ ዕለቱ ዜናዎች አለፍን። በመጀመሪያ ማበይት ርዕሶች፣ ከቤንሻንጉል ጉሙዝ ክልል የተፈናቀሉ የአማራ ተወላጆች መንግስት አፋጣኝ መፍትሄ እንዲሰጣቸው ጠየቁ። በአዊጃዊ ወረዳ መሬታቸው ለስኳር ፕሮጀክት የተወሰደባቸው ነዋሪዎች ቅሬታቸውን ገለጹ። በቡሌ ሆራ እና አምቦ ዩኒቨርሲቲ አማራዎች ላይ ጥቃት እየደረሰ ነው ተባለ። የህወሓት ሴራ በአይከል እየተተገበረ ነው። ባለሀብቶችን በኢኮኖሚ የማድቀቅ ስትራቴጂ ተጠናክሮ ቀጥሏል። በአይከል ከተማ የሚገኙ የሙስሊምና ክርስቲያን አማራዎች ቤት ያለማንም ከልካይ በአይከል ከተማና በጭልጋ ቁጥር አንድ የወረዳ የጸጥታ አካላት ከቅማንት እምነት ተከታይ ኮሚቴ አባላት ጋር በመሆን እየተቃጠለ ይገኛል። በሰሞኑ ግጭትም ከነባሩ የጭልጋ አስተዳደር በቅማንት እምነት ተከታይ ኮሚቴና የኮሚቴው ደጋፊ የሆኑ የጸጥታ አካላት የተፈናቀሉ አማራዎች ብዛት በርካታ ነው። ከነዚህም መካከል አማኑኤል ቃን ወጣ ቀበሌ ላይ 592 አባወራዎች ከ2272 የቤተሰብ አባላት ጋር ንብረታቸው ተዘርፎና ተቃጥሎ ተፈናቅለዋል። ገለድባ ላይ 176 አባወራዎች ከ575 የቤተሰብ አባላት ጋር ንብረታቸው ተዘርፎና ተቃጥሎ ተባረዋል። አንከራ ዳዛ 65 አባወራዎች ከ431 የቤተሰብ አባላት ጋር ሙሉ ንብረታቸው ተዘርፎና ተቃጥሎ ተፈናቅለዋል። ላዛ ላይ 54 አባወራዎች ከ292 የቤተሰብ አባላት ጋር ሙሉ ንብረታቸው ተዘርፎና ተቃጥሎ ተፈናቅለዋል። በአጠቃላይ 887 አባወራ አማራዎች ከ3570 የቤተሰብ አባሎቻቸው ጋር ሙሉ ንብረታቸው ተቃጥሎና ተዘርፎ ተፈናቅለዋል። ይህ በዚህ ሁኔታ እያለ አይከል ከተማ በማቃጠል ላይ ያሉትን ጨምሮ ለዚህ ሁሉ መፈናቀል የሰው ህይወት መጥፋትና የንብረት ውድመት ምክንያት የሆኑ የጭልጋ ቁጥር 1 ወረዳ የጸጥታና ፖሊስ ኃላፊዎችና አባላት፣ የነውጠኛው የቅማንት እምነት ተከታይ ኮሚቴ አባላትና የአይከል ከተማ አስተዳደር የጸጥታና የድርጅት አመራሮች በህግ ቀርበው ሳይጠየቁ የክልሉ መንግስት እርቅ፣ ሰላምና ኮንፈረንስ ወዘተ እያለ የሚዳክረው ዲስኩር በተጎጂ አማራዎች ቁስል ላይ በርበሬ መጨመር ያህል መሆኑን ጥቃቱ የደረሰባቸው አማራዎች በከፍተኛ ቁጭትና ልህ ተናግረዋል። ወያኔዎች ጉዳችንን ለምን አጋለጠ ብለው ዮናስ ጋሻውን አስፈራሩት። በበደል ፈጻሚዎች ባለስልጣናት የሚደርስባቸውን ጫና በመፍራት የቤት አካራዮቹ ቤቱን እንዲለቅ እንዳደረጉት ገልጿል። የፍትህ ሰቆቃ በሚል በተሰራጨው ዘጋቢ ፊልም ላይ በማዕከላዊ የወንጀል ምርመራ በደረሰበት ድብደባ በአካሉ ላይ ጉዳት የደረሰበት ወጣት ዮናስ ጋሻው ከተለያዩ አካላት ዛቻና ማስፈራሪያ እየደረሰበት መሆኑን ተናገረ። ከአዲስ ዘመን ጋዜጣ ጋር ባደረገው ቃለ መጠይቅ ላይ ወጣቱ እንደገለጸው የደረሰብኝን ግፍ በመገናኛ ብዙሃን ይፋ ማድረጌን ተከትሎ የተለያዩ ዛቻና ማስፈራሪያዎች እየደረሱብኝ ነው ብሏል። ከሁሉ በላይ ግን ልቤን የሰበረው በበደል ፈጻሚዎች ባለስልጣናት የሚደርስባቸውን ጫና በመፍራት አንዳንድ አከራዮች ለህይወታቸው አስጊ በመሆኔ ቤታቸውን እንድለቅ ማድረጋቸው ነው ሲልም ተናግሯል። የአንድ ልጅ አባት መሆኑን የሚናገረው ወጣት ዮናስ ከደረሰበት የሰነድ ቦናጫናና የአካል ጉዳት ባሻገር በአሁኑ ወቅት ቤት ንብረቱን ማጣቱንም ገልጿል። እርሱም ሆነ ሌሎቹ የታሰሩት ወገኖች ዋጋ የከፈሉት በፍትህ እጦት እንደመሆኑ ህዝቡም ሆነ መንግስት የሚገባውን ከለላ ሊያደርግላቸው እንዲሁም ካሳ ሊከፍላቸው እንደሚገባ አስታውቋል። ከነ ትጥቃቸው ቤተ መንግስት የገቡ ኮማንዶዎች በጽኑ ስራት ተቀጡ። መስከረም 30 ቀን 2011 ዓ.ም ተመረጠ ግዳጃቸውን አጠናቀው በመመለስ ላይ ነበሩና ለጠቅላይ ሚኒስትር አብይ አህመድ ጥያቄና አቅርብ በማለት ቤተ መንግስት ከገቡ የመከላከያ ኮማንዶ አባላት በ66ቱ ላይ ከ5 ዓመት እስከ 14 ዓመት የሚደርስ ቅጣት ተላለፈ። በቀሪዎቹ ላይ አስተዳደራዊ ውሳኔ ተላልፎባቸዋል። ኮማንዶዎቹ የተከሰሱት በቀዳሚ ወታደራዊ ፍርድ ቤት ሲሆን ከ500 በላይ ታዳሚዎችና የመከላከያ ሚዲያ ባለበት በግልጽ መካሄዱንና የመከላከያ ወታደራዊ ጠበቃ ቆሞላቸው ክሳቸውን መከታተላቸው ተገልጿል። ይህ የተገለጸው ዛሬ ቅዳሜ ታህሳስ 6 ቀን 2011 ዓ.ም ተመረጠ በመከላከያ ሚኒስቴር ቤላ ክላስተር የመከላከያ ወታደራዊ ፍትህ ዳይሬክቶሬት ዳይሬክተር ኮሎኔል መሸሻ አረዳ የመከላከያ ወታደራዊ ፍርድ ቤት ተከላካይ ጠበቃ ሻለቃ ደሳለኝ ዳካና የመከላከያ ወታደራዊ አቃቢ ህግ ሻምበል ኃይለ ማርያም ማሞ በሰጡት መግለጫ ላይ ነው። የኮማንዶዎቹ ድርጊት በሁሉም የመከላከያ ሰራዊት አባላት ውስጥ መረይትን እንደፈጠረ የገለጹት ኮሎኔል መሸሻ በወታደራዊ ፖሊስ ምርመራ ተካሂዶ በወታደራዊ አቃቢ ህግ ክስ ተመስርቶ በወታደራዊ ፍርድ ቤት ክሱ ታይቶና የወታደራዊ ጠበቃ ቆሞላቸው የተካሄደ የክስ ሂደት እንደሆነ አስረድተዋል። የፍርድ ሂደቱ የተከናወነው በብላቴ ማሰልጠኛው ውስጥ ሲሆን ተከሳሾችም በታጠቅ ማረሚያ ቤት መታሰራቸው ተገልጿል። በተከሳሾቹ ላይ የተመሰረተው ክስ እንደደረሳቸው ከተከሳሾቹ ጋር ተገናኝተው ክሱ እንዲደርሳቸውና እንዲረዱት መደረጉን የተናገሩት የመከላከያ ወታደር ተከላካይ ጠበቃ ሻለቃ ደሳለኝ በበኩላቸው በተከሳሾቹ ጥፋተኝነትና በቅጣቱ ላይ ይግባኝ በማለት ወደ ወታደራዊ ይግባኝ ሰሚ ፍርድ ቤት ለመሄድ ዝግጅት ላይ እንደሚገኙ አክለዋል። ወታደሮቹ የተመሰረተባቸው ክስ ወታደራዊ አመጽ በማነሳሳትና ትዕዛዝ ባለመቀበል መሆኑን ተናግሯል። ከነ ትጥቃቸው ቤተ መንግስት በገቡ የመከላከያ ሰራዊት ኮማንዶዎች ላይ የተላለፉ ቅጣቶች ዝርዝር፣ አንድ ተከሳሽ በ14 ዓመት ጽኑ እስራት፣ 3 ተከሳሾች በ13 ዓመት ጽኑ እስራት፣ 11 ተከሳሾች በ12 ዓመት ጽኑ እስራት፣ 12 ተከሳሾች በ11 ዓመት ጽኑ እስራት፣ 4 ተከሳሾች በ10 ዓመት ጽኑ እስራት፣ 16 ተከሳሾች ከ9 ዓመት እስከ 9 ዓመት ከ6 ወር ጽኑ እስራት፣ 2 ተከሳሾች በ8 ዓመት ጽኑ እስራት፣ 10 ተከሳሾች ከ7 ዓመት እስከ 7 ዓመት ከ6 ወር ጽኑ እስራት፣ 5 ተከሳሾች ከ6 ዓመት እስከ 6 ዓመት ከ8 ወርና 1 ተከሳሽ በ5 ዓመት ጽኑ እስራት ተቀጥተዋል። የአማራ ብሔራዊ ንቅናቄ አብን ህጋዊ አገር አቀፍ ፓርቲ ተብሎ ደብዳቤ እንደተጻፈለት አስታወቀ። በምርጫ ቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ፊርማ የተጻፈለት የመጀመሪያው ፓርቲ መሆኑን ተገልጿል። በመቀጠልም ህጋዊ የገንዘብ መሰብሰቢያ ደረሰኝ ለሁሉም ቢሮዎች ማሰራጨቱን ገልጿል። በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ላይ በአማራ ተወላጆች ላይ ጥቃት መድረሱን ቀጥሏል። ከነዚህም መካከል ቡሌ ሆራ ዩኒቨርሲቲና አምቦ ዩኒቨርሲቲ ዋነኛ ተጠቃሾች ናቸው። የኦሮሞ ተማሪዎች የአማራ ተማሪዎች ላይ ጥቃት ማድረስ ጀምረዋል። ከትላንት በፊት አንድ የመጀመሪያ ዓመት ተማሪ የመራዊ ልጅ ከፎቅ ተወርውሮ ሆስፒታል ገብቷል። ትላንት ደግሞ ሌላ ከአማራ ክልል የመጣ ተማሪ በስለት ተወቅቷል። በዚህም ምክንያት አማራ የሆኑ ተማሪዎች በሙሉ ግቢውን ለቀው ለመውጣት ሲሞክሩ ፌዴራል ፖሊስ ግቢውን ከቦ አትወጡም በማለቱ ረብሻ ተፈጥሯል። በኦሮሚያ ክልል በአማራዎችና በሌሎችም ተወላጆች ላይ ፈተናው ቀጥሏል። አምቦ ዩኒቨርሲቲ በረብሻ ምክንያት ካለፈው ሳምንት ጀምሮ ትምህርት ተቋርጦ ተማሪዎች ግቢውን ለቀው ለመውጣት ተገደዋል። ግጭት የቀሰቀሱት የኦሮሞ ተማሪዎች ሲሆኑ ያለምንም ምክንያት የሌላ ቋንቋ ተናጋሪ የሆኑ ተማሪዎችን መዝለፍ፣ መደብደብ፣ መዝረፍና የመሳሰሉ የአደባባይ ጥቃቶችን ሲፈጽሙ ሰንብተዋል። የዩኒቨርሲቲው አስተዳደር ጥቃት አድራሾቹን ከመለመንና ከመለማመጥ በስተቀር ለተጠቂ ተማሪዎች ምንም አይነት ጋሻና መከታ መሆን አልቻለም። ባለፈው ሳምንት በማክሰኞ ዕለት በነበረው ረብሻ የኦሮሞ አንዳንድ ተማሪዎች በሄር እየጠየቁ ለጊዜው ቁጥራቸው ያልታወቁ ተማሪዎች ላይ ጥቃት ማድረሱን ማረጋገጥ ተችሏል። አጥቂ ተማሪዎች ካፌ ገብተው ምግብ ከተቀበሉ በኋላ ጠረጴዛ ላይ ተተው እንደሚወጡና ሌሎች የሚመገቡ ተማሪዎችን ተከታትለው እንደሚያጠቁ ተገልጿል። በጥቃቱ በጉዳት በሕክምና ላይ እየተረዱ ያሉ ተማሪዎች ያሉ ሲሆን የሞቱ ተማሪዎች እንዳሉ መስማታቸውን ተማሪዎች ተናግረዋል። ተማሪዎች እንዳሉት በአምቦ ዩኒቨርሲቲ ዋናው ካምፓስ ግቢ ውስጥ ደብተር ይዞ መንቀሳቀስ ለጥቃት ያጋልጣል። እናም በጀርባችን አንዳንድ ደብተር በመያዝ ወደ ክፍል ሾልከን ገብተን ተምረን የምንወጣበት አስፈሪ ሁኔታ ተፈጥሯል። ለምን ክፍል ገብታችሁ ተማራችሁ በሚል ሁከት ፈጥረው የሚደበድቡ ቡድንተኛ ወጣቶች ከባድ ቀውስ እየፈጠሩብን ነው ብለዋል። ገና የአመቱ ትምህርት ጊዜ ከተጀመረ 2 ወራት ባልዘለቀበት ሁኔታ በተመሳሳይ ሁኔታ በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች በአማራ ተወላጆች ላይ ከፍተኛ ችግር ላይ ወድቋል። ለተለያዩ ጥቃቶችም ተጋልጠዋል። ከዩኒቨርሲቲዎችም በተጨማሪ በበርካታ የኦሮሚያ አካባቢዎች አመራሩ ጭምር የሚሳተፍባቸው ከለላ የሚሰጥባቸው ጥቃቶች እየበረከቱ መምጣታቸውም አሳሳቢ ሆኗል። የአማርኛ ስያሜዎችን ወይም የንግድ ምልክቶችን ማጥፋትና መገንጠል፣ የአማራ ተወላጆችን ንብረት ለይቶ መዝረፍ፣ አካላዊ ጉዳት ማድረስ፣ መዝለፍና ማዋረድ እንዲሁም እስከ ግድያ የሚደርስ ጥቃቶችን መፈጸም የፍትህ አካሉ ችግሮችን ለማስቆምም ሆነ ለመዳኘት የሚችልበት አንዳችም አቅም እንደሌለው በገሃድ እየታየ ነው። አድማጮቻችን፣ ይህን አስመልክቶ ሞረሽ ወገኔ ያወጣውን መግለጫ ከዜናው ማስከተል እናቀርብላችኋለን። የቤንሻንጉል ህዝብ ነጻነት ንቅናቄ ሊቀመንበር አብዱል ሀቢብ ማህዲ በፌደራል ፖሊስ ቁጥጥር ስር ዋለ። በአሶሳ ከተማ ሰኔ 16 ተከስቶ በነበረው ግጭት ሀዋ የተባለችን ሴት በሽጉጥ እንደገደላት ተመስክሮበት ነበር። ከ29 በላይ እጣን ለቀማ ላይ የነበሩ አማራዎችንም ያሳረደም ነው። በቤንሻንጉል ባለስልጣናት እገዛ እርሻ እንደሚያሳርስና ለስራ ወጣቶችን እንደሚያስፈልጉ በማስመሰል ወጣቶችን ወታደራዊ ስልጠና ሲሰጥና ህዝብ ሲያጋጭ እንደነበር ተገልጿል። ወጣቶችን እየመለመለ ህገ ወጥ ወታደራዊ ስልጠና ሲሰጥ እንደነበር ተደርሶበታል። ከቤንሻንጉል በርካታ አማራና ኦሮሞዎች ለመፈናቀላቸውም የዚህ ሰው እጅ እንዳለበት ተገልጿል። ይህ ሰው ኤርትራ ውስጥ ለረጅም ዓመት ቆይቶ በቅርቡ ወደ ሀገር መግባቱ ታውቋል። በሚዛን ቴፒ ዩኒቨርሲቲ የቴፒ ካምፓስ ነባር ተማሪዎች በተያዘው ትምህርት ዘመን በወቅቱ ትምህርታችንን እንድንከታተል ጥሪ አልተደረገልንም ሲሉ ተናገሩ። የዩኒቨርሲቲው ፕሬዝዳንት ዶክተር ፋሪስ ተሊል እንደገለጹት በአካባቢው በነበረው አለመረጋጋት ምክንያት ዩኒቨርሲቲው ለተማሪዎቹ ደህንነት ሲል ጥሪ አለማድረጉን ገልጸዋል። በዩኒቨርሲቲው የሁለተኛ ዓመት የሰርቬይንግ ተማሪ የሆነው ሙልጌታ አስፋውና የሶስተኛ ዓመት የመካኒካል ኢንጂነሪንግ ተማሪ ዳዊት ዳንኤል እንዳሉት እንደ ሌሎች ዩኒቨርሲቲ ተማሪዎች በወቅቱ ትምህርት አለመጀመራቸው ለስነ ልቦናና ለሌሎች ችግሮች አጋልጧቸዋል። ተማሪዎችን ጠርቶ ትምህርት ለማስተማር ያልተቻለው ባለፉት ወራት በአካባቢው በነበረው አለመረጋጋት ምክንያት ለተማሪዎች ደህንነት ሲባል የተወሰነ ነው ብለዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ የአማራ ተወላጆች መንግስት አፋጣኝ መፍትሄ እንዲሰጣቸው ጠየቁ። ከቤንሻንጉል ጉሙዝ ክልል ካማሺ ዞን ላይ በተከሰተው ግጭት ምክንያት የአማራ ተወላጆች ተፈናቅለዋል። አሁን ላይ 589 ተፈናቃዮች በባህር ዳር ከተማ ጊዜያዊ መጠለያ ውስጥ ይገኛሉ። ከባለፈው ዓመት ሰኔ ወር ጀምሮ በተደራጁ ኃይሎች በተቀሰቀሰው የሰላም መደፍረስ በርካታ ህዝቦች ተፈናቅለዋል። ይሁን እንጂ ተፈናቃዮቹ እስካሁን ድረስ ምንም አይነት እርዳታ ባለማግኘታቸው መቸገራቸውን ተናግረዋል። አስቸኳይ ምግብና የሕክምና እንዲሁም የመጠለያ ድጋፍ እንደሚሹና ህፃናትና አረጋውያን እጅግ በከፍተኛ ችግር ላይ እንዳሉ ታውቋል። የአማራ ክልል አስተዳደርን መጥቶ ከመጎብኘትና ይስተካከላል ከማለት ውጪ ምንም አይነት ድጋፍ እንዳላደረገላቸው ታውቋል። በአማራ ክልል መቀንጨር ስጋት ሆኗል ተባለ። እንደ አውሮፓውያን አቆጣጠር በ2016 በተደረገ ጥናት 67 በመቶ የሚሆኑ ኢትዮጵያውያን ጎልማሶች በህፃንነት ጊዜያቸው የመቀንጨር ችግር አጋጥሟቸዋል። ኢትዮጵያ በመቀንጨር ምክንያት በትምህርት፣ በጤናና በስነ ልቦና የበለጸገ ትውልድ እንዳታገኝ ሆናለች። ይችግር በተለይም በአማራ ክልል በሰፊው የሚስተዋል ሲሆን ከሌሎች ክልሎች በበለጠ ሁኔታ የመቀንጨር ችግር የሚስተዋለው በዚሁ በአማራ ክልል ነው። ይህ መቀንጨር የተመጣጠነ ምግብ ካለማግኘት የሚመጣ ሲሆን አማራው ሆነ ተብሎ የዚህ ችግር ተጠቂ እንዲሆን በህዋት ሲሰራበት ቆይቷል። በመሰረተ ልማት በመበደልና በምግብ አቅርቦት ራሱን እንዳይችል በማድረግ ወያኔ ለ27 ዓመት ሲሰራ ቆይቷል። አማራው የሚያመርተው ምርት በረከሰ ዋጋ ከአማራው እየገዛ አማራ ክልል በምግብ አቅርቦት፣ በህክምናና በመሰረተ ልማት ከሁሉም ክልሎች የመጨረሻና የደሃ ደሃ ተብሎ በወያኔ በተቀመጠ መስፈርት አማራ ክልል በመቀንጨር ችግር ምክንያት ቀዳሚውን ስፍራ ይዟል። ህፃናት የተመጣጠነ ምግብ ባለማግኘታቸው ለአእምሮ ዝግመትና ለበሽታ እየተጠቁ ነው። ይህም ችግር ከመቼውም ጊዜ በላይ በአማራ ክልል አሳሳቢ ደረጃ ላይ መድረሱን ጥናቶች አረጋግጠዋል። በአዊ ብሔረሰብ አስተዳደር በጃዊ ወረዳ የሚገኙ አርሶ አደሮች በሀገሪቱ የሚታየው የስኳር እጥረት መፍትሄ እንዲያገኝ መንግስት የሰጣቸውን ካሳ በመቀበል ውድ ሀብታቸው የሆነውን መሬት ለስኳር ልማት ፕሮጀክት እንዲውል አድርገዋል። አርሶ አደሮቹ መሬታቸውን ለልማት ሲሉ ቢለቁም ፕሮጀክቱ ስራ ሳይጀምር አመታትን ዘልቋል። ለፕሮጀክቱ መሬታቸውን ያስረከቡ በሺህ የሚቆጠሩ አርሶ አደሮች በድህነት ወለል ስር እንደሚገኙ ነው የአማራ መገናኛ ብዙሃን ድርጅት ያነጋገራቸው አርሶ አደሮች የገለጹት። አርሶ አደሮቹ መሬታቸውን ሲያስረክቡ አገዳው በተተከለ በ18 ወራት ውስጥ ስራ በመጀመር ራሳቸውንም ሀገሪቱንም ተጠቃሚ ያደርጋል የሚል ተስፋ እንደነበራቸው ነግረውናል። የዚህ ልማት ስራ ሲያስተዳድር የነበረው የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተባለው ተቋም ነው። በዚህ ስራ ውስጥ በጥበቃ ስራ የተሰማሩት አዛውንቶች ወርሃዊ ደሞዝ ሳይከፈላቸው በስራው ላይ መቆየታቸው ነው የሚናገሩት። እንደ አዛውንቶቹ ገለጻ ከሆነ ለወራት ደሞዝ ሳይከፈላቸው በጥበቃ ስራ ላይ ይገኛሉ። ቢታመሙ እንኳን መታከሚያ እንደሌላቸው ተናግረዋል። አስከፊ ህይወት እየመሩ እንደሆነም አንድ አባት ገልጸዋል። በጃዊ ወረዳ የተቀናጀ የጣና በለስ ስኳር ልማት ፕሮጀክት ምክትል ስራ አስኪያጅ አቶ አድገህ መኩሪያ ፕሮጀክቱ ወደ ስራ እንዲገባ ለቻይና ድርጅት ለመስጠት ርክክብ እንደጨረሱ ተናግረዋል። በሚኒስቴር ደረጃ ማለቅ ያለባቸው የህግ ጉዳዮችን ማስጨረስ ብቻ ነው የቀረ ብለዋል። የቻይና ድርጅትም ሰራተኞችን በአዲስ ያደራጃል ነው ያሉት። ሚቴክም ሙሉ በሙሉ ስራውን ለቆ መውጣቱንም ተናግረዋል። በፕሮጀክቱ ሲሰሩ ለነበሩት ሰራተኞች ካሳ የመክፈል ኃላፊነትም የሚቴክ ነው ተብሏል። በ13147 ሄክታር መሬት ላይ የተተከለው አገዳም ጥቅም ላይ የሚውለው ወደ ፋብሪካ ይገባል፣ ከጥቅም ውጭ የሆነው ደግሞ ይወገዳል ብለዋል። ዜና እረፍት። የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ አረፉ። 1917 ዓ.ም በአዲስ አበባ ከተማ ተወለዱ። በልጅነታቸውም የቤተ ክህነት ትምህርት ከተማሩ በኋላ በ1926 ዓ.ም በተፈሪ መኮንን ትምህርት ቤት ገብተው እስከ ጣሊያን ወረራ ድረስ ዘመናዊ ትምህርት ተከታትለዋል። መቶ አለቃ ግርማ ወልደ ጊዮርጊስ ከመስከረም 28 ቀን 1994 ዓ.ም ጀምሮ ለሁለት ዙር እስከ መስከረም 27 ቀን 2006 ዓ.ም የኢትዮጵያ ፕሬዝዳንት ሆነው ያገለገሉ አዛውንትና ከዘውድ ስርዓት ጀምሮ በደርግና በኢህአዴግ መንግስት የሰሩ የቀድሞ ወታደር ናቸው። መቶ አለቃ ግርማ ኦሮምኛ፣ አማርኛ፣ አፋርኛ፣ እንግሊዘኛ፣ ጣሊያንኛና ፈረንሳይኛ አቀላጥፈው ይናገራሉ። ግርማ ወልደ ጊዮርጊስ ከ1930 እስከ 33 ዓ.ም ባሉት ጊዜያትም በአዲስ አበባ የጣሊያኖች ትምህርት ቤት ገብተው ጣሊያንኛ ቋንቋ አጥንተዋል። በ1942 እስከ 1944 ዓ.ም መካከል ባሉት ጊዜያት ደግሞ በዓለም አቀፍ የሲቪል ማህበር ድጋፍ በሚሰጠው የማሰልጠኛ መርሃ ግብር ከሆላንድ አገር በአስተዳደር ሙያ፣ ከስዊድን አገር በአየር ትራፊክ አስተዳደር እንዲሁም ከካናዳ አገር በአየር ትራፊክ መቆጣጠር የተለያዩ የምስክር ወረቀቶችን አግኝተዋል። መንግስታዊ አስተዳደር ተሞክሮቻቸውም በኢትዮጵያ ጦር ኃይሎች የሬዲዮ መገናኛ ክፍል ባልደረባ፣ ከገነት ውትድርና ማሰልጠኛ ትምህርት ቤት የምክትል ሌፍተናንት ምሩቅ፣ የኢትዮጵያ አየር ኃይልን በመቀላቀል ልዩ ልዩ አስተዳደራዊ ኮርሶችን ተከታትለዋል። እንዲሁም በአየር መቃወሚያና በረራ መቆጣጠሪያ ማዕከል ረዳት መምህር፣ የኤርትራ ፌዴራላዊ መንግስት የሲቪል አቪዬሽን የበላይ አዛዥ፣ የንግድና ኢንዱስትሪ ሚኒስቴር ጠቅላይ ዳይሬክተር የፓርላማ አባል እንዲሁም ለሶስት ተከታታይ አመታት የፓርላማ ፕሬዝዳንት በመሆን አገልግለዋል። ባለም አቀፍ የፓርላማ ማህበርም አገራቸው ኢትዮጵያ የፓርላማ መቀመጫ ታገኝ ዘንድ ከመስራታቸውም በላይ በስዊዘርላንድ፣ ዴንማርክና የቀድሞ ዩጎዝላቪያ ኮንፈረንስ ተካፋይ ተሆን ዘንድ ትልቅ አስተዋጽኦ ሲያበረክቱ በ52ኛው ዓለም አቀፍ የፓርላማ ስብሰባ ላይ ተቀዳሚ ፕሬዝዳንት በመሆን አገልግለዋል። በጊዜያዊ ወታደራዊ መንግስት በ1969 ዓ.ም ተመረተ። የኤርትራን ችግር በሰላማዊ መንገድ ለመፍታት በተቋቋመው የሰላም ኮሚሽነር ፕሮግራም ተቀዳሚ ኮሚሽነር፣ በኢትዮጵያ ንግድ ምክር ቤት የቦርድ አባል፣ በኢትዮጵያ የአውስትራሊያ ንግድ ልዑክ ወኪል፣ የግብርና ልማት ማህበር መስራችና ዳይሬክተር፣ የከፋ ቲምበር ፕሮሰሲንግ እና ኢንዱስትሪ መስራችና ዳይሬክተር። በ1982 ዓመተ ምህረት በፊት ደግሞ በኤርትራ ሀገር የኢትዮጵያ ቀይ መስቀል ማህበር ኤርትራ ቅርንጫፍ ፕሬዝዳንት በመሆን ሲያገለግሉ ቆይተዋል። የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ከዚህ ዓለም ዛሬ ታህሳስ 6 ቀን 2011 ዓመተ ምህረት ሌሊት 11 ሰዓት ላይ ከዚህ ዓለም በሞት ተለይተዋል። ፕሬዝዳንቱ ከ1994 ዓመተ ምህረት ጀምሮ እስከ 2006 ዓመተ ምህረት ድረስ ለሁለት ዙር ኢትዮጵያን በፕሬዝዳንትነት ያገለገሉ ሲሆን የፕሬዝዳንትነት የሥራ ዘመናቸው እንዳጠናቀቁ በቀድሞ ፕሬዝዳንት ሙላቱ ተሾመ መተካታቸው ይታወሳል። የዝግጅት ክፍላችን ለቤተሰቦቻቸው መጽናናትን ይመኛል።
ተፈጥሮ ኩሌ ደመቅኒው ብዝቦች ቤተተውነት አማራነ ነባር ዝቦች በፍቅሬ ኖር በቸርነት በእምነት በግብር የታነጽን ፍታዊ ፍርዳዋቂ ባበው ቁና ግብ ሰፋሪ ባበው ስሪት ደማድራቂ አማራነ ነባር ዝቦች ባለታሪክ ባለገድን ያቅንቶን የማንበድ
ዘመን ገፍቶን የማንጎድል እንደን
አብረን የታተን
እንዳንበሳ
የተከባበን
አማራነን ስቱን ህዝቦች ተዋህደን ደስተን ይኖር እንደን
አብረን የታተን
እንዳንበሳ
የተከባበን
አማራነን ስቱን ህዝቦች ተዋህደን ደስተን ይኖር
ሱን ዙፋን አልጋውራሽ
ቅድማልን መንግስቱ ታይ ቅድማልን ጥበብ ደሳሽ
አማራ ለስልጣን ዝቦች የሃሩ ሃኒት ተጠበብ አውልታቁም ደስያነት እንዳይ ፈልፈን አደረ
የዳማት ባላሻራ ያክሱም ዙፋን አልጋውራሽ
ቅድማልም መንግስቱ ታይ ቅድማልም ጥበብ ደሳሽ
አማራ ለስልጣን ዝቦች የሃሩ ሃኒት ተጠበብ
ሀገር ዘርፈን የማንከብር ቅርሳው ድመን የማንለማ ደግ ጨዋ ኩሩዝ ቦች ባለራእ ባላላማ አማራነን ለባርዝ ቦች ታሪክ ጠቃስ ገድል ነቃስ ያገራጥር ያገራው ጋር ነፍጣን ጋቢ መራሽ ተኳሽ አማራነን ተላብሰ አማራነን ተኩልን ነፃ ህዝቦች እንደነበር
ነፃ ህዝቦች እንሆናለን እንደኒ
አብረን የታተን
እንዳንበሳ
የተከባበር
አማራነን ስጡን ህዝቦች ተዋህደን ደስተኛን እንደኒ
አብረን የታተን
እንዳንበሳ
የተከባበር
አማራነን ስጡን ህዝቦች
ሞራሽ ወገኔ የአማራ ድርጅት ያወጣው ወቅታዊ መግለጫ እየተባባሰ ያለው የዩኒቨርሲቲ ተማሪዎች የእርስ በርስ ግጭትና መንስኤው የዚህ ዓመት ዩኒቨርሲቲ ትምህርት መከፈት ተከትሎ በቀጠለው የተማሪዎች የጎሳ ግጭት የውቀት ቤቶች የሆኑት ከፍተኛ የትምህርት ተቋማት የእልቂትና ሰቆቃ ዜና የሚሰማባቸው ማዕከላት ሆነዋል። በአሶሳና በወለጋ ዩኒቨርሲቲዎች በተነሳው የተማሪዎች የእርስ በርስ ግጭት በብዛት የአማራ ተማሪዎች የሆኑ አዲስ ገብ የደሃ ገበሬ ልጆች እንደወጡ ቀርተዋል። በጭካኔና በዘረኝነት መንፈስ ተነሳስተው ወገኖቻችንን በለጋ አድሜ እንዲቀጠፉና አካለ ጎደሎ እንዲሆኑ በመደረጉ የተሰማንን ጥልቅ ሐዘን እንገልጻለን። በግፍ ተጨፍጭፈው ሕይወታቸው ባጭር ለተቀጨ ወገኖቻችን ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖረውና ለቤተሰቦቻቸው መጽናናትን የአካል ጉዳት ለደረሰባቸው ፈውስንና የመንፈስ ጥንካሬን እንመኛለን። እንደሚታወቀው አንድ ትውልድ ሥርዓተ መንግስቱንና ሥርዓተ ትምህርቱን ይመስላል። በአንድ ድሜ በሰሉ የደቡብ ኮሪያ የትምህርት ሳይንስ ምሁር ሀገራቸው ከ1990ዎቹ በኋላ ናላዋን ሲያዞራት የነበረውን ብሔራዊ የተማሪዎች የየለት ነውጥና ብጥብጥ የቆመበትን ምክንያት ተጠይቀው የሰጡት ሳይንሳዊ መልስና የደቡብ ኮሪያ መንግስት ተግባራዊ ያደረገው የመፍትሄ ሐሳብ ትውልድ የሥርዓተ መንግስትና የሥርዓተ ትምህርት ነጸብራቅ መሆኑን በግልጽ የሚያሳይ ነበር። የደቡብ ኮሪያው ምሁር የሀገራቸው ብሔራዊ የተማሪዎች የየለት ነውጥና ብጥብጥ የተከሰተበትን መንስኤ ሲያስረዱ ሥርዓተ መንግስቱ በሥርዓተ ትምህርቱ ላይ ያደረገውን ስር ነቀል ለውጥ በትውልድ ሥርዓት የተላበሰ አስተሳሰብ ዲሲፕሊናሪ ቲንኪንግ እና ስብዕና ላይ ያስከተለው የአመዛዛኝነትና የኃላፊነት ስሜት መጓደል ትልቁ ምክንያት ነው ሲሉ ነበር። በየዩኒቨርሲቲው ይከሰት የነበረውን የተማሪዎች ቀውስ መንስኤ በአግባቡ የተነተኑት የደቡብ ኮሪያው ምሁር ብሔራዊ የተማሪዎች የየለት ነውጥና ብጥብጥ መንስኤ መልከታ መፍትሄውንም በማመለከቱ የምሁሩ ጥልቅና ሳይንሳዊ የመንስኤ ትንተና የወለደው የስርዓተ ትምህርት ለውጥ የተጓደለውን የትውልዱን ስርዓት የተላበሰ አስተሳሰብና ስብዕና እንዲሁም የአመዛዛኝነትና የሃላፊነት ስሜት በመቅረፍ በኮሪያ ልሳነ ምድር ተከስቶ የነበረውን ብሔራዊ የተማሪዎች የእየለት ነውጥና ብጥብጥ ከመግታት አልፎ ደቡብ ኮሪያ በዓለም ላይ ጥራት ያለው የትምህርት ስርዓት መዘርጋት ከቻሉ ጥቂት ሀገሮች ውስጥ ግንባር ቀደም ቦታ እንድትይዝ አስችሏታል። በሀገራችን እንደ ሰደድ እሳት እየተዛመተ ያለውን ብሔራዊ የተማሪዎች የእለት ከእለት ነውጥና ብጥብጥ የለውጡ አደናቃፊዎች በተባሉት ማሳበቡ በብሔራዊ ደረጃ እየተከሰተ ላለው የተማሪዎች የእለት ከእለት መገዳደል መፍትሄ ሊሆን አይችልም። ዛሬ በዩኒቨርሲቲዎቻችን ውስጥ የኢትዮጵያ ወጣቶች በጎሳ እየተዋደኑ እርስ በርስ በመከሳከስ ሞትን እያነገሱ ያለው የስርዓተ መንግስቱንና ስርዓተ ትምህርቱ አቤልና ቃየል አድርጎ ስለፈጠራቸው ነው። በዛሬዋ ኢትዮጵያ የሁለት ሰዎች የሐሳብ ልዩነት የወለደው ሙግት ወይንም ጠብ እንኳን ወደ ጎሳ ግጭት የማያድግበት ሁኔታ የለም። ዛሬ ላይ እንኳን በተማሪዎች ዘንድ ቀርቶ በዩኒቨርሲቲ መምህራን መካከል የሁለት ሰዎች የሐሳብ ሙግት ጠብ ቢያስነሳ በጉዳዩ ላይ አስተያየት የሚሰጡ ሌሎች የዩኒቨርሲቲ ምሁራን ከሁሉ ነገር አስቀድመው የሚሰነዘሩት ሐሳብ ቢኖር የሁለቱ ጠበኞች ብሔር ምንድነው ብሎ መጠየቅ ነው። እንደዚህ አይነት ምሁራንን የያዙ የትምህርት ተቋማትና ስርዓተ መንግስቱንና ስርዓተ ትምህርቱን ኢትዮጵያን በጎሳ አጥር ተከልለው ወደ ኋላ እያዩ እርስ በርስ እየተከሳከሱ ሞትን እንዲያነክሱ የሰለጠኑ ጎሰኞች አገር ሆና እያየ ነው ያለነው የዩኒቨርሲቲ ተማሪዎች የእርስ በርስ መገዳደል የለውጥ አደናቃፊዎች በተባሉት ማሳበቡ መፍትሄ ሊሆን አይችልም። ህገ መንግስት ተብየው የወለደው ስርዓተ መንግስቱና ስርዓተ ትምህርቱ የተዋቀረበት ርዕዮተ ዓለም ሳይቀየር ለጊዜው እሳቱን ማጥፋት ቢቻልም ስርዓተ መንግስቱና ስርዓተ ትምህርቱ የወለደው የትውልዱ ስርዓት የተላበሰ አስተሳሰብና ስብዕና ብልሽት ሳይስተካከል እንኳን የትምህርት እመርታና የተጓደለው የትውልዱ የአመዛዛኝነትና የሃላፊነት ስሜት ሊቀረፍ ይቅርና እየታየ ያለው የተማሪዎች ቀውስ ከቶ ሊፈታ አይችልም። ስለዚህ የትምህርት ተቋሙ የነገ የአገሪቱ ተረካቢ ትውልድ በዘረኝነት ተተብትቦና ታውሮ ማመዛዘን ተስኖት በለጋ ዕድሜ ገዳይና ሟች የሚሆንበት ተቋም ከመሆን እንዲገታ ተማሪዎች በየትኛውም የትምህርት ተቋም ከጎሳ አስተሳሰብ በጸዳ መንገድ እውቀትን በጋራ እንዲገበዩ እንዲደረግበት፣ አስፈላጊ ሆኖ ከተገኘም የወጣት ተማሪን ደም ያለ አግባብ ማፍሰስ እንዲቆም አስፈላጊው ጥበቃ እንዲደረግላቸው ሞረሽ ወገኔ የአማራ ድርጅት በጥብቅ ያሳስባል። ፈለጋ አስራት የትውልድ ቃል ኪዳናችን ነው። የአማራው ህልውና መጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው።
አገሬ ነት ማተቤ
የአኙዋክ ምድር በኢትዮጵያ የታሳሱ ልቂት ሁሉ ጊዜ ሲታሰብ የሚኖር ነው። ጻፊው ኦባንግ ሜቱ። እለቱ ቅዳሜ ታሳስ 3 ቀን 1996 ዓመተ ምህረት ነበር። ልክ የዛሬ 15 ዓመት የአኙዋክ ወንዶች እንዲገደሉ እቅዱ የወጣው አስቀድሞ ነበር። በቅርቡ ህይወቱ ያለፈውና በወቅቱ የጋምቤላ ክልል ርዕሰ መስተዳድር የነበረው ኦሞት ኡባንግ ኦሎም ቢሮ በ1996 ዓመተ ምህረት የተገኘ በአማርኛ የተጻፈ ባለ 16 ገጽ ማስታወሻ እንደሚያመለክተው መስከረም 13 1996 ዓመተ ምህረት የዚያን ጊዜ ጠቅላይ ሚኒስትር በነበረው መለስ ዜናዊ ቢሮ ውስጥ በተካሄደው ስብሰባ ላይ መለስ ራሱ ምክትል ጠቅላይ ሚኒስትር አዲሱ ለገሰ፣ የህወሓት ከፍተኛ ሹም ስብሐት ነጋ፣ የማስታወቂያ ሚኒስትር በረከት ስምኦን፣ የጋምቤላ ደህንነት ዋና ኃላፊ ኦሞት ኡባንግ ኦሎም፣ የፌዴራሉ ደህንነት ጽህፈት ቤት የመጣና ስሙ ያልታወቀ የፌዴራል ጉዳዮች ሚኒስተር አባይ ጸሐዬ፣ ኢታማዦር ሹም ሳሞራ የኑስ፣ መከላከያ ሚኒስተር አባዱላ ገመዳ፣ የወታደራዊ ስለላ ሹም ብርጋዴር ጄኔራል ዮሐንስ ገብረ መስቀል ተገኝተው ነበር። በዚህ መለስ ዜናዊ በመረው ስብሰባ ላይ የነበረው ዋና አጀንዳ የጋምቤላን የጸጥታ ሁኔታ መወያየት ነበር። ሆኖም በዚህ ስብሰባ ላይ ነበር ታህሳስ 3 ቀን 1996 ዓመተ ምህረት መጨፍጨፍ ስላለባቸው አኙዋኮች እቅድ የወጣውና አፈጻጸሙ የተወሰነው። ለዚህም ይረዳ ዘንድ ከስብሰባው በኋላ በህዳር ወር አጋማሽ አካባቢ የሚገደሉ ሰዎች ዝርዝር በኦሞት ኡባንግ ኡሎም ተዘጋጀ። ይህ የመጀመሪያው ዝርዝር 512 ስም ሊስት የያዘ ነበር። በታህሳስ ወር ሊስቱ ላይ የሰፈሩት ስሞች ከዚህም ይበልጥ እንደነበር ግምት አለ። ምክንያቱም በጋምቤላና በአዲስ አበባ በስር ላይ የነበረው አኙዋኮቹም በኋላ ተካተው ነበር። የእቅዱ አፈጻጸም ላይ አኙዋኮች እንዲጨፈጨፉ ቀጥተኛ ትዕዛዝ የሰጠው ጸጋይ በየነ በጋምቤላ የሰራዊቱ ኃላፊ ሲሆን፣ ፈቃዱን ያገኘው የፌዴራል ጉዳዮች ከፍተኛ ኃላፊ ከነበረው ገብረአብ በርናባስ ነበር። የፖሊስ ኃላፊው ታደሰ ኃይለ ስላሴም የማስገደል ትዕዛዝ በመስጠቱ ውስጥ ነበረበት። ሌሎች የፖሊስ ሰራዊት አባላትም በግድያው ላይ ተሳትፈዋል። የስም ዝርዝራቸውና ሌሎች የወንጀል ጉዳዮች በማስረጃ የተረጋገጠ ነው። በዚያ በደንብ ተጠመቀው ቅዳሜ ታህሳስ 3 ቀን 1996 ዓመተ ምህረትና ከዚያም ቀጥሎ ባሉት 424 አኝዋኮች ሲጨፈጨፉ ኢትዮጵያን በግብ ሲገዛ የነበረው ህዋት ያዲግ የሰጠው መልስ የጎሳ ግጭት ነው የሚል ነበር። በዚያን ሁለት ከጋምቤላ 20 ኪሎ ሜትር ርቀት ላይ በመትገኝ ከተማ ያልታወቁ ኃይሎች 8 የስደተኛ ካምፕ ሰራተኞችን ይዞ በሚጓዝ መኪና ላይ ጥቃት ይሰነዝሩና ይገርሏቸዋል። ቀጥሎም ገዡ ኃይል ያሰማራቸው የሰራዊቱ አባላት እጅግ የተበላሸውን የ8ቱን ሰዎች አስክሬን በጋምቤላ ከተማ አደባባይ አምጥተው በማስቀመጥ ለትዕይንት ያውሉታል። ይህንን በማድረግ ጥቃቱን ፈጻሚዎች አኝዋኮች ናቸው በማስባል የማሃል ሀገር ሰዎች ሚሊሻዎች በአኝዋኮች ላይ ጥቃት እንዲሰነዝሩ ያነሳሷቸዋል። በቁጣ የተነሱት ሚሊሻዎች ህዋት ኢህአዴግ ባሰማራቸው የሰራዊቱ አባላት እየታገዙ አኝዋኮቹን መጨፍጨፋቸውን ተያያዙት። አስቀድሞ የተነደፈው እቅድ በዚህ መልኩ ሲጠናቀቅ በሶስት ቀናት ብቻ 424 አኝዋኮች፣ አብዛኞቹ የተማሩ የሀገር ሽማግሌዎች፣ የማህበረሰቡ መሪዎች፣ ከወጣት እድሜ ጀምሮ ያሉ ወንዶች በሙሉ ተጨፈጨፉ። በቀጣይ የተገኘው መረጃ እንደሚያመለክተው የቻይና ኩባንያ በአኝዋክ ምድር የተገኘውን ነዳጅ ለማጥናት በመፈለጉና አኝዋኮች ደግሞ ከመሬታችን ላይ አንፈናቀልም በማለታቸው ጭፍጨፋው ለመካሄድ አንደኛ ምክንያት ሆኖ ቀርቧል። በቀጣይም ህዋት ኢህአዴግ ደርግን በእጅጉ ሲነቅፍበት የነበረውና የደርግ አሰራር ለዓለም በክፉ እንዲነሳ ያደረገበትን የመልሶ ማቋቋምና የመንደር ምስረታ እሱም መልሶ በአኝዋኮች ላይ ፈጸመ። የመሰረተ ልማት በክልሉ ለማፋጠንና ተሰባጥሮ የሚኖረውን ህዝብ በአንድ ለመርዳት በሚል ሽፋን አኝዋኮች እትብታቸው ከተቀበረበት ምድር በማፈናቀል በመንደር ምስረታ ስም በአንድ በመሰብሰብ መሬቱን ለልማት በሚል ለሳውዲ ስታር፣ ለካርቱሪና በአብዛኛው ለትግራይ ተወላጆች በሄክታር $1 ሂሳብ ቸበቸበው። በግፍ እየተነጠቀ የሚሰጠው መሬት አግባብነት የለውም፣ ችግር እየፈጠረ ነው ተብሎ መለስ ዜናዊ ሲጠየቅ የመለሰው እኛ የሚያሳስበን በሊዝ ያልሸጥነው መሬት ነው በማለት ነበር የመለሰው። መለስ ዜናዊ ለፍርድ ሳይቀርብ አልፏል። የእርሱ ቀኝ እጅ በመሆን የራሱን ወገኖች ያስጨፈጨፈው ኦሙት ኦባንግ ኦሎም በቅርቡ በስደት በሚኖርበት በፊሊፒንስ በውርደት አልፏል። ከጭፍጨፋው በኋላ ከታህሳስ 23 ቀን 2004 ዓ.ም ጀምሮ ሟቹ መለስ ዜናዊ በላካቸው አስገምጋሚዎች ለሳምንት በጋምቤላ በተካሄደው አውጫጭኝ ኦሞት ኦባንጉሎም የአኝዋክ ተወላጆችን አስጨፍጭፈዋል በሚል መነሻውና ዓላማው ግልጽ ያልሆነ ጥያቄ ቀርቦለት ነበር። በወቅቱ ግምገማው ላይ የነበሩት እንዳሉ ለዚህ ጥያቄ ኦሞት ሲመልስ እኔ በዚህ ጉዳይ ተጠያቂ ከሆንኩ መሳሪያና ወታደር የሰጠኝም መለስም ይታሰራል በማለት መልስ መስጠቱን ይመሰክራሉ። አሁን ግን ሁለቱም አልፈዋል። ሆኖም እስካሁን ወንጀላቸውን አምነው ያልተቀበሉ የወቅቱ ሹመኞች አሉ። በኃላፊነት የሚጠይቃቸው የመንግስት አካል አልተሰማም። በመንግስት ደረጃ በአኝዋክ ላይ ስለተፈጸመው ጭፍጨፋ ምርመራ እንዲካሄድ የቀረበ እቅድ የለም። እስካሁን አንድም የክስ ፋይል በማንም ላይ አልተከፈተም። ለአዲሲቷ ኢትዮጵያ የጋራ ንቅናቄ አይጋን የዛሬ 15 ዓመት የተፈጸመውን ጭፍጨፋ ሲያስታውስ የየትኛውም ወገን በበቀልና በምሬት በመነሳሳት የከፋ ጥቃት የመፈጸም ክፉ ስሜት ውስጥ በመግባት ቀድሞ ከወደመው የበለጠ ጥፋት እንዳይፈጸም አበክሮ ይመክራል፣ ያስጠነቅቃል። በቀል በቀልን ይወልዳል፣ ጥላቻ ጥላቻን። በዚህ አዙሪት ውስጥ እርስ በርስ ደም ከመፋሰስና ግፍን ቀጣይነት እንዲኖረው ከማድረግ በስተቀር ማንም ምንም አያተርፍም። ለልጆቻችን የምናወርሳቸው ይህንን ሳይሆን እንዲህ አይነቱ ግፍ ደግሞ እንዳይፈጸም ለእርቅ ለሰላምና አብሮነት እንዲተጉና ከዚህ ስህተት እንዲማሩ ነው። ይህን ስንል ለርታዊ ፍትህ እንዲሰፍን እውነት በይፋና በግልጽ መነገር አለበት ብለን እናምናለን። ለዚህም ነው በመስከረም ወር 2011 ዓ.ም የአዲስቱ ኢትዮጵያ የጋራ ንቅናቄ የልዑካን ቡድን ወደ ጋምቤላ በመሄድ ለመጀመሪያ ጊዜ እነዚህ በግፍ ለተጨፈጨፉት 424 አኝዋኮች የመታሰቢያ ፕሮግራም በጋምቤላ ከተማ ያካሄደው። ይህ ከ15 ዓመት በኋላ ለመጀመሪያ ጊዜ የተካሄደው የሙታን መታሰቢያ ስነ ስርዓት ይህ ግፍ እንዳይወሳ የሚፈልጉ በርካታ ቡድኖችን ያስቆጣና ፕሮግራሙም እንዳይካሄድ እንቅፋት እስከ መፍጠር እንዲደርሱ ያደረገ ነበር። እነዚህ ቡድኖች የአኝዋክ ህዝብ በግፍ ያጣውን ወገኖችን በስርዓት አልቅሶ እንዳይቀብር ከማድረጋቸውም አልፈው አንድ ጊዜ እንኳን መታሰቢያ እንዳይደረግላቸው ሲከለክሉ የኖሩ ናቸው። የሉካን ቡርናችን ጋምቤላ በደረሰበት የመጀመሪያ ቀን ያደረገው ቀዳሚ ያደረገው ተግባር ከዳልዲሞ ጋር በመተባበር የከተማውን ህዝብ በመሰብሰብ ለግፍ ሰለባዎች የመታሰቢያ ስነ ስርዓት ማድረግ ነበር። ሰኞ መስከረም 7 2011 ዓ.ም ተመረጠ። ከሰዓት በኋላ በጋምቤላ ከተማ በሚገኙ አዳራሽ በተከናወነ ስነ ስርዓት ላይ ቁጥሩ እስከ 5000 የሚሆን ህዝብ እንደተገኘ ግምት አለ። በዚህ እጅግ የተከበረ ስነ ስርዓት ላይ የታሳሶቱ ጭፍጨፋን የሚያወሳ አጭር ቪዲዮ ቀርቧል። በመቀጠልም በግፍ የተገደሉት 424 አኝዋኮች ስም በአራት የአኝዋኮ ወጣቶች እንዲነበብ ተደርጓል። በዚህ ስም ዘመድ ወገን ያላቸው ሰለባዎች እንዲሁ በቁጥር ብቻ ተጠርተው የሚታወሱ ሳይሆን በስም የሚታወቁና በማንነታቸው ሁልጊዜ የሚወሱ ሲሆኑ ይገባቸዋል በሚል ነበር የእያንዳንዱ ስም በአዳራሹ ለተሰበሰበው ህዝብ የተነበበው። ይህ ሁሉ እንዳይሆን ከፍተኛ ተጽዕኖ የነበረ ቢሆንም ሁሉም ነገር ስርዓቱን ጠብቆ ተከናውኗል። ከሁሉም በላይ ደግሞ ሰላማዊው የአኝዋክ ህዝብ ለመጀመሪያ ጊዜ በይፋ ወገኖቹ እንዴት እንደተጨፈጨፉ ሲመለከትና የወገኖቹ ስም ሲነበብ ሲሰማ በበቀል መንፈስ እንነሳና እርምጃ እንውሰድ ሳይሆን ያለው በአዳራሽ ውስጥ በእንባ እየታጠበ ስነ ስርዓቱን እየዘመረ ነበር ያጠናቀቀው። ከዚህ ስነ ስርዓት በኋላ የጋራ ንቅናቄያችን ዋና ዳይሬክተርና ራሳቸውን በዚህ ጭፍጨፋ በርካታ ዘመዶቻቸውን ያጡት አቶ ኦባንግ ሜቶ ለአኝዋኩ ህዝብ ባደረጉት ጥሪ ዘመኑ የብቀላና የደም መፋሰስ ሳይሆን የእርቅና ይቅር መባባል ነበር። ከዚህ ስነ ስርዓት በኋላ የጋራ ንቅናቄያችን ዋና ዳይሬክተርና ራሳቸውን በዚህ ጭፍጨፋ በርካታ ዘመዶቻቸውን ያጡት አቶ ኦባንግ ሜቶ ለአኝዋክ ህዝብ ባደረጉት ጥሪ ዘመኑ የብቀላና የደም መፋሰስ ሳይሆን የእርቅና ይቅር የመባባል ነው ነበር ያሉት። ስለዚህ አኝዋክም ሆነ ኑዌር ወይም የመሃል ሀገር ሰው በሙሉ ይህንን ግፍ ሲቃወምና ዋና አላማ ማድረግ ያለበት ከእንግዲህ እንዳይደገም ጠንክሮ መስራት ሲሆን ለፍርድ መቅረብ በሚገባቸው ላይም የራሱን ፍርድ ሳይሆን የህግ የበላይነትን መከተል ያለበት ነው በማለት የሰላም መልእክት አስተላልፈዋል። በቀጣይ በተደረጉ ስብሰባዎች ጋር የጋራ ንቅናቄያችን ከሁሉም የህብረተሰብ ክፍሎች ጋር በተገናኘ በዋነኝነት ያስተላለፈው መልእክትም በሀገራችን ባለፉት 27 ዓመታት የሀገራችን ቦታ የወገናችን ደም የፈሰሰ በመሆኑ ይህ የሚያቆምበትን ስራ መሰራት ያለበት ጊዜው አሁን መሆኑን ነው። ስለዚህም በመላው የሀገራችን ክፍል ሰላም ወርዶ ህዝባችን ያላንዳች መጠላላትና ብቀላ በሰላም ለመኖር እንዲችል ያለፈውን የግፍ ዘመን በይቅርታና በእርቅ ልንደመድመው ይገባል የሚል የጸና እምነት የጋራ ንቅናቄያችን አለው ሲሉ ኦባንግ ሜቶ ተናግረዋል።
Let me in the curtain door. Gobez, gula metanasa. Gobez na gobez, gula metanasa. Sutu jagna leken, baswai tenesa. Sutu jagna leken, baswai tenesa. Tai zamadiye, tai zamadana, tai zamadiye. Oh
Try you up, and you're the cup of the shit. እንዲህ መልካም አርቀው በምን ቀን ሐለቁሽ እንዲህ መልካም አርቀው በምን ቀን ሐለቁሽ የትይደባም 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 get to the mama
ዛሬው የታሳስ 6 2011 ዓመተ ምህረት ዝግጅታችን ይህን ይመስላል። አብራችሁን የነበራችሁ ምስጋናችን ይድረሳችሁ። የአማራ ድምጽ ራዲዮ የእናንተ የብዙሃን ድምጽ ነው።
የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።